ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥቅምት 23 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራውቱ ሰኞ ጥቅምት 23 ቀን 335 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። አሁንም የዘር ማጽዳቱ እንደቀጠለ ነው። በወለጋ ከ200 በላይ የአማራ ተወላጆች በኦነግ አሸባሪዎች ተጨፍጭፈዋል። ለንጹሃን ዜጎች እልቂት ኮሎኔሉ 100% ከተጠያቂነት አያመልጥም። በተለይ የኦነግ አሸባሪ ቡድን እንዲሁም የተለያዩ አክራሪ በኦሮሞ ሕዝብ የሚነግዱ ድርጅቶችም ተጠያቂዎች ናቸው። የአማራው ተወካይ ነኝ ብሎ የረባ ውግዘት ማሰማት ቀርቶ ዘረኞቹን ባህር ዳር እየጋበዘ የሚሸልመው አዴፓም ተጠያቂ ነው። የዘር ማጽዳት ዘመቻው እንዲቆም ሁሉም የበኩሉን የትርሻውን ማበርከት ይጠበቅበታል። በቅድሚያ ዜና በማስከተልም ሁለተኛው ጥፋት አውቆ ማንቀላፋት በሚል ርዕስ ከዝግጅት ክፍላችን የቀረበውን ጽሑፍ እናሰማለን። ክህደትና ባንዳነት የሚደነቅበትና ተርፋማ የሆነበት ጊዜ ላይ ደርሰናል። ለወያኔ አድራ በሚኒስትር ማዕረግ የሰራችና በኋላም አምባሳደር የነበረችው ታደለች ኃይለ ሚካኤል ከሃዲና አንጃባሏን እያሞገሰች የከዳችውንና የሌለችበትን ኢሕአፓ ተደግፋ ለመክበር በስተርጅና ቀላለች። ቅሌት የወያኔ መታወቂያ ነውና አይገርምም። እሷ በድፍረት የቀላመደችውንና ሌላው የወያኔ ተራ ተላላኪ መላኩ ተገኝ የሰጣውን ቃለ ምልልስ አስመልክቶ ዳኛውማ ሁሌም የኢትዮጵያ ሕዝብ ነው በሚል ርዕስ በያሱ አለማየው የቀረበውን ጽሑፍ ሁለተኛ ክፍል እናሰማለን። በቅድሚያ ዜና።
በምዕራብ ወለጋ በጎሊሶ ወረዳ ጋዋ ጋንቃ በተባለው ቀበሌ ነዋሪዎች የሆኑ ከ200 በላይ የሚሆኑ የአማራ ተወላጆች በአሰቃቂ ሁኔታ በአሸባሪ የኦነግ ሸኔ አባላት የተገደሉ መሆናቸው ታወቀ። እሁድ ጥቅምት 23 ቀን ከቀኑ 11 ሰዓት ላይ በተባለው አካባቢ የአሸባሪ ቡድን አባላት የአማራ ተወላጆች የሆኑ ነዋሪዎችን ለስብሰባ ትፈልጋላችሁ በሚል በአንድ አካባቢ ከሰበሰቡ በኋላ ቦምብ በመፈንዳትና የጥይት ሩምታ በመክፈት ከ200 በላይ የሚገመቱ የአማራ ሰላጆች የገደሉ መሆናቸውን ከህይወት የተረፉ ነዋሪዎች ካስተላለፉት መረጃዎች ማወቅ ተችሏል። ህይወታቸውን ያጡትም ሆነ አካላዊ ጉዳት የደረሰባቸው ሰዎች በትክክል ምን ያህል እንደሆኑ ከየትኛውም አካል መግለጫ ያልተሰጠ ሲሆን ከጥቃቱ የተረፉት በርካታ ሰዎች ህይወታቸውን ለማጥፋት በየጫካ የሸሹቆናቸው ታውቋል። ቡድኑ ከ120 በላይ ቤቶችንና በአካባቢው የሚገኝ አንድ ትምህርት ቤትን ያቃጠለ መሆኑን ነዋሪዎቹ ተናግረዋል። በግድያው ላይ የአካባቢው ባለስልጣኖች እጃቸው እንዳለበት የሚናገሩት የአይን እማኞች መንግስት እንኳን ከአሸባሪ ኦነግ ሸኔ ጥቃት ሊከላከልላቸው ቀርቶ ሬሳ ማንሳት እንኳን የተሳነው መሆኑን በምሬት እየገለጹ ይገኛሉ። የኦሮሞ አስተዳደር የአማራው የብልጽግና ፓርቲና የአገዛዙ ቁንጮ በየፊናቸው መግለጫ ያወጡ ቢሆንም ኦነግ ሸኔና ወያኔን ለድርጊቱ ተጠያቂ ከማድረግና እኛም አዝናል ከማለት ውጪ በተለይ ተጠያቂ ናቸው ባሏቸው የወያኔ ኦነግ አሸባሪዎች ላይ ተጨባጭ ስለሚወሰድ እርምጃ ምንም የተናገሩት አለመኖሩ ግልጽ የሆነ ተባባሪነታቸውን ያሳያል የሚሉ በርካታ ናቸው። ቅዳሜ ጥቅምት 22 ቀን በአካባቢው የነበረ ተኃይል ለቆ ሲወጣ እባካችሁ አካባቢውን ታጥልቀቁ ከሄዳችሁ እኛን ውሰዱን በሚል የወታደሮች ተሽከርካሪዎች ጎማ ሰተኝተው ተማጥነዋቸው እንደነበረና ወታደሮቹም ከበላይ መጣጥሳል በመሆኑ ጥያቄያቸውን ለማስተናገድ የማይችሉ መሆናቸውን ገልጸው ጸለዋቸው እንደሄዱ ገልጸዋል። ከጥቂት ቀናት በደቡብ ሾኮ ዞን በጉራ ፍርዳ ወረዳ አሸባሪዎች ጥቃት በንጹሃን ዜጎች ላይ ማድረሳቸው የሚታወቅ ሲሆን እስካሁን ጥቃት አሸባሪዎች ሙሉ በሙሉ ባለመያዛቸው አሁንም ስጋት እንዳለ የደቡብ ክልል የሰላም የጸጥታ ቢሮ አስታውቋል። በተደራጀ መልኩ ጥቃቱን ያደረሱ ሰዎች ለመያዝ በጸጥታ ኃይሎች በኩል የተወሰነ ጥረት ቢደረግም አሸባሪዎቹ ጥቅጥቅ ባለ ጫካ ውስጥ በመሰወራቸው እስካሁን መያዝ ያልተቻለ መሆኑ ተገልጿል። በአካባቢው ከህዝብ የተውጣጣ የጸጥታ ኃይል አጠናክሮ የህዝቡን ደህንነት መከላከል ሲገባ በዚህ በኩል ምንም አይነት እርምጃ አለመወሰዱ ስጋቱን ከፍ ያደረገ መሆኑ እየተነገረ ነው። በእስር ላይ የሚገኙት የባልደራስ ፓርቲ አባላት እስክንድር ነጋ፣ ስንታየው ቸኮል፣ አስቴር ስዩምና አስካለ ደምሴ ከጥቅምት 23 ቀን ጀምሮ የረሃብ አድማ የጀመሩ መሆኑን አስታውቀዋል። ግለሰቦቹ የረሃብ አድማውን ለማድረግ የተገደዱት በእስር ላይ እየደረሰባቸው ያለው በደል ከጊዜ ወደ ጊዜ እየተባባሰ መሄዱ ነው ብለዋል። የቀጠሮ ጊዜ መራዘሙ ከሌሎች እስረኞች ተለይተው መጻሕፍት፣ ጋዜጦችና መጽሔት እንዳይገቡላቸው መከልከሉ፣ የአቃቤ ህግ ምስክሮች ከመጋረጃ ጀርባ እንዲመሰክሩ መደረጉና ጋዜጠኞች የምስክር ሰጪዎችን ቃልና የቀረበላቸው መስቀለኛ ጥያቄ እንዳይከታተሉና እንዳይዘጉ መደረጉ ካቀረቧቸው ጥያቄዎች ዋና ዋናዎቹ ሲሆኑ የረሃብ አድማ ዋና ዓላማ የሚደርስባቸውን በደል ለኢትዮጵያ ህዝብና ለዓለም አቀፉ ህብረተሰብ ለማሳወቅ ነው ተብሏል። እስክንድር የተሳሰሩት አዲስ አበባ የኦሮሚያ ለማድረግ የተጠነሰሰውን ሴራ በማጋለጣቸው በስልጣን ላይ የሚገኙ ተረኞች የወሰዱት የቂም በቀል እርምጃ እንጂ ወንጀል ሰርቶ አለመሆኑ በግሃድ የሚታወቅ ነው። የወያኔ ማዕከላዊ ኮሚቴ አባላት እሁድ ጥቅምት 22 ቀን ለአንድ ቀን ዝግ ስብሰባ ማድረጋቸውና በዚሁ ስብሰባ አገዛዙ ከሻባያ ጋር በመሆን በትግራይ ህዝብ ላይ ለማካሄድ ያቀደውን ጥቃት ለመመከት ቆራጥ ውሳኔ ማስተላለፉ ጌታቸው ረዳ የተባለው የወያኔው አሸባሪ ቡድን ቃል አቀባይ በትዊተር ገጹ ላይ አስፍሯል። ግለሰቡ የተወሰደው ውሳኔ ምን እንደሆነ በዝርዝር ባይገልጽም ታሪካዊ ነው በማለት አወድሶ ወደፊት በዝርዝር እንደሚገለጽ አስታውቋል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
ፈርዶበት አማራ ሀገር ያለ አረ ወገን ያለ እጁ መጋውጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቿ ፍቅር ህይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከምድሯ በደሙ ለውሶ ነገሩንና ላምባሏለበት ኩበት ይወቃል አማራው ግፍ ያደረበት። አይሆንም በሉልኝ በፍጹም በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጥቶች አይደለንም የለንም ሌላ ነገር ፈርዶበት አማራ ምንድነው ጥፋቱ ለሁሉም ሃይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከልቶ ምን ቢሰራ ደም ከፍሎ ካኖራቱ ድናት አገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝም ልጠፍቶ የዘረኛ ስርዓት በአገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ አይ አንቺ ማማ አንቺ እናት አገሬ ዜጎችሽ አለቁ ታዛዥ ነሽ ላውሬ ሰው ለሞይ ባገር እንብኝን የሚያጣጥቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቅ ዓላማው መሞቱን መኖሩ ባለ አልደራደር ኢትዮጵያን ለባዕድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገር እንብኝን የሚያጠብቅ ስቃይን ለመጣል ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬ ሀዲያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ጉንዱን አጠንክሮ ይንን የግፍ ስርዓት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደርፍን ክልክል ይወጣል ይሰደዳል ካገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ያገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈራ ለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም ይሸለትበት ስራቱ ባመጣው መከራና ጣጣ እኮ ምን ባጠፋ አማራው ይቀጣ አረ ያገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በል ያገር ሰው አዛውን ትምወጣት እንብኝ በል ኦሮሞ እንብኝ በል ኩናማ እንብኝ በል ጉራጌ እንብኝ በል ሲዳማ እንብኝ በል አፋሩ እንብኝ በል ሀዲያ እንብኝ በል ጋምቤላ እንብኝ በል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የናት ሀገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ
ሁለተኛው ጥፋት አውቆ ማንቀላፋት ሰማቱን ያላከበረ ሊታገል ይሳነዋል የመጀመሪያ ጥፋታችን ተደናግረን ኮሎኔሉን መደገፋችን ነው ባንድ በኩል አይፈረድብንም ከ27 አመት የጨከኝ ወያኔ ግፍ አገዛዝ በኋላ ኢትዮጵያ ለውን ሁሉ አገር ወዳድ ብለን ብናቅፍ ኮሎኔሉ ደግሞ የሰለጠነ አፈቅቤ ነበር ዛሬ አሜሪካኖች አስፈራርተውም ጉቦ ሰጥተውም ጥጊያ ሲያዙት ተባባሪው ለማ መገርሳ ኢትዮጵያዊነት ሱስ ነው ሲል እናስታውሳለን። የምን ሱስ ብለን ከወዲያው አጋልጠነው ነበር። ግን ቀቢጸ ተስፋ የደፈነው ጆሮ ተከፍቻለሁ ቢልም መስማት የቻለው ድለላውን ብቻ ነው። ቅልስልሱ ኮሎኔልም ባለትንግርት ዘመናዊ ሙሴ ነኝ ሲል የአገር ጠላቶች በተለይም ለአሜሪካ ያደሩ ከሃዲ ምሁሮች በቅጥፈቱ ተባብረውት ህዝብን አደናግረዋል። ይህ ሁሉ ግን ከተጋለጠ 2 ዓመታት አለፉ። ሚሊዮኖች ተፈናቅለው ተሰቃዩ። ወገን ቁልቁል ተሰቀለ። እርጉዞች ታረዱ። አማራ ያሉትን ፍጅት አካሄዱበት። ያንድ ብሔረሰብ የበላይነትን ለማስፈን ወያኔን ቀርተው ተወራጩ። ይህን ሁሉ አላይ አልገነዘብ ብለው ዛሬም ኮሎኔሉን የሚደግፉ በርግጥም ወደዱም ጠሉም ጸረ ኢትዮጵያ አውደልዳዮች ናቸው። እንደነ ታምራት ላይኔ አረቄ በኮዳ አንጎሉን የከዳ ጸረ ህዝብ የሆዳሞች ጥርቅም። ከሁሉም በላይ ግን ሰማቱን ያላከበረ የረሳ ለሀገር ነቀርሳ መሆኑን ማረጋገጥ ይችላል። በቅንጅትና ህብረት ጊዜም አይተነው የነበረ ነው። እነ ኢንጂነር ከሬ በጊዜው የፖለቲካ ስረኞች ሁሉ ይፈቱ የተባለውን ሰርዘው የኛ ስረኞች ይፈቱልን ወደሚል አወርደውት እንደነበር አረሳንም። ለኢትዮጵያ ሲታገሉ የታፈኑ የሁላችንም መስለውን ነበር ብንላቸውም አልሰሙም። የሰብአዊ መብት ጉባኤ ብሎ ራሱን የጠራውማ በመሪዱካ ተከትሎ የታሰሩና ድርዛቸው የጠፋ የአባዎችን ስም አለመጥራት እስከዛሬ ወስኖ ይገኛል። ከማሳፈር በላይ አሰቃቂና አሳዛኝም ነው። በአገራችን ያሉትን የፖለቲካ እስረኞች ስምና አለመፈታት እያወቁ ዝምታን መርጠዋል። ለኢትዮጵያን ቆማለን ብለው ቀባጣሪ የሆኑ የወደ አሜሪካ ምሁሮችማ ለኮሎኔሉ አማራን መግደያ ገንዘብ የዳያስፖራ ፈንድ ብለው ሲሰበስቡ አንድ ቀንም የታሰሩት ይፈቱ ሲሉ ለመስማት አልቻለም። እንደ ጅል ተነርተው ትራምፕ ላይ ሊሰለፉ ሲሞክሩ ወገን ተፈጀ። የታሰሩት ባስቸኳይ ይፈቱ ብለው ግን ሲሰለፉ ተቃውሞ ሲያሰሙ ለመገንዘብ እድል አልሰጡንም። ይባስ ብለው ለሀገር የተሰውትን ሁሉ በጅልነትና ሞኝነት ሊከሱ ከመቃጣታቸው ባሻገር ያታገለውን ድርጅት ኢሃፓን አይናቸውን ሳያሹ አስፈጃቸው ብለው ወንጅለውታል። ለሀገር መሰዋት ስህተት ከሆነ አዲሱ ትውልድ ሞት አይፈሬ መሆን ቢያቅተው ከመሞት መበርከት ቢልና ኢትዮጵያን ከራሱ ማስቀደም ቢያቅተው ምን ያስገርማል? ያ አገርን ያኮራና ወርቅ ታሪክን በደሙ የጻፈ ትውልድ ጠላቶቹ የባዕድ ርዕዮት ተከተለ ብለው ሊያጥላሉት ቢሞክሩም የሚደግፉትና ሳያማክሩን የወሰኑብን የነጮቹ ሰው በላ ካፒታሊዝም የዋልድባ ግኝት የሆነ ይመስል ትውልዱ ግን የአገሩን አርበኞች ገድል ጠንቅቆ ተከትሎና አውቆ ያጼውን እነ በላይ ዘለቀን የገደለ አፍቅሮ ባንዳ አቋም የተቃወመ ንቁ አገር ወዳድ እንደነበር ደሙን ለአገሩ ለግሶ አረጋግጧል። ይህ ባንዳን ማሞገስ መሾም ልምድ ያኔ ተጀምሮ እነሆ እስከዛሬ ቀጥሎ ራሳቸውን ኦህዴድ በአዴን ብለው በንጹሃን ደም የተጨማለቁት ተሹመው ተሸልመው አገራችንን ሊያጥለቀልቁ ችለዋል። መንገድ በቄሮው ዘፋኝ ስም ሲጠራ እንጂ ለዘመናት ለኢትዮጵያ ሲታገሉ ሕይወታቸው ላለፈው አገር ወዳድ አርበኞች ሲሰየምላቸው አላየንም። ኮሎኔሉስ አገር ሲያጠፋ ከወያኔ ጋር ተባብሮ ሊያወድም ሲጥር አገራችንን ላረቡ ባዕዱ ሁሉ ሊያስረክብ ሲጥር ታየ እንጂ ምን ሰርቶ ነው የሚወደሰው? ለመጀመሪያው መደናገር ይሁን እሺ ብንልም ወገን ከተፈጀ በኋላ በዚሁ የነፍሰ ገዳይ ዘረኞች ድጋፍ መጽናት በግልጥ እዩኝ እወቁኝ ያለ ጸረ ኢትዮጵያዊነት ነው። በመሆኑም የኮሎኔሎቹ መጋዣዎች ሁሉ የአገርና የሕዝብ ጠላቶች ተብለው ይፈረጃሉ። እነሱ የግልጥ ሕይወታቸውን ሲያዳብሩና ሲጠብቁ፣ ጀግኖቹማ አገር ብለው ሕይወታቸውን ለአደጋ አጋልጠዋል። ዛሬ ታዲያ በምን መጠየቂያ ነው ሕይወታቸውን ለአገር የሰጡትን የታሪክ አተላዎች ሊተቿቸው ደፍረው የሚገኙት? ከማንም ባልተናነሰ የግልጽ ኑሯቸውን አደላድለው ሊመሩ ይችሉ የነበሩ ጓዶች ኢትዮጵያና ህዝቧ ብለው መስዋዕትነት ከፍለው ሲሰው በማን ስለት ነው ወዳደሮችና ቡከን ሞሮች ሊተቹ ሊዘልፋቸው የሚፈቀድላቸው? ያለፈውስ ይሁን በቃ የዛሬው ግን በርግጥም ያማል። ነታከለ ኡማ ሲሾሙ እንስክንድር ነጋ ለእስር ሲደረጉ የት ላይ ነው ሚዛኑ? በደል በበደል ሲታጀብ ዝም ብሎ መቀበል አገርን ያሳጣል እንጂ ጫዋ አያሰኝም። ሁሉም የፖለቲካ እስረኞች ባስቸኳይ ይፈቱ ብሎ ተቃውሞን ትግልን ማጧጧፍ ተገቢ ነው። አብዮት አደባባይ እንሰለፍ፣ ሻማ እናብራ፣ ለወገን እንጩህ። ይህ ነው የሚጠበቅብን እንጂ ኮሎኔሉ በሾፈረን ተጉዘን የሱን ፍላጎትና መፈክር ማስተጋባቱ ባያሌው ለትዝብት ይዳርገናል። መፈክራችን የህዝብ እንጂ የዘረኞቹ አይሁን። ቁስላችን ሳይሽር ረስተነው የወጉንን ውዳቂዎች መፈክር አናስተጋባ። አስተጋቡ የሚሉንን የኮሎኔሉ መጋዣዎች ሁሉ አሁን ሁሉን አውግዘን እናርቃቸው። ጠላት ወዳጅ ላይሆን መተሻሸቱ ከቶም ላገር አይበጅም። ኢትዮጵያን በትግል በደማችን እንጠብቃት። ጸረ ዘረኛ ትግላችን ተፋፍሞ ይቀጥል። የኢትዮጵያ ህዝብ አገራድን ትግል ድልን ይቀዳጅ።
የነፍጠኞች ልጅ ነኝ። ያጥንታቸው ፍላጭ የነማቸው ውጤት ሞቶ ያልከበሯት የኢትዮጵያ ባለ በንፍጥና በንፍጥ ልዩነቱን ሳታውቅ እነሆ ግማሽ ሙት ዓመት ከተጣላካት የነፍጠኞች ልጅ ነኝ። አራ እንኳን ከባንዶቹ አልተፈጠርኩ ያኔ ሁኔታዬ ነበር ከሃዲ ወያኔ። ነፃነት የማያውቅ ሸክም ወዳድ ጌኛ በገዛው ይምላል ሲነሳም ሲተኛ። እኔ ልሙት ብሎ ጭራሽ አይነሳም። የወራሪን ጫማ ይሻለዋል መሳ። ነፃ ሁና ከሚያይ ውድ እናት አገሩ ለፋሽስቶች ግቢ ዋርድያ መሆን ነው ኩራትና ክብሩ። ነፃነት የማያውቅ ሸክም ወዳድ ጌኛ ለባሪያ ፈንጎች ሲጸልይ የሚኖር ሲነሳም ሲተኛ ያዋረደ ይመስሎ ሲለኛ ነፍጠኛ። አዎ ነፍጠኛ ነኝ። ሸዋረ ገልገሌ የቋራው ፊት አውራሪ ወርቁ ኃይለ ማርያም ማሞ ጦና ዑመር ሰመሰ አምርረው ብለ ቢትወደድ አዳነች ያጃ ካማ ኬሎ ነፍሱ ተሸክመው ተዋግተው አዋግተው ወራሪን አባረው ባስረክቡ አገር በየደረስንበት ውርደት ልብስ ሆነን እንዳለን ሀበሻ እንሳደድ ነበር ባለቤት እንዳጣ የገበያ ውሻ። አሁ ነፍጠኛ ነኝ። ሀብተ ጎርጊስ ደናግዴ ባልሻ አባ ነፍሶ እነ አብርሃም ደግሞ ጫባ ላይ ዘለቀ አሉላ አባ ነጋ እምዬ ምኒልክ ጣይቱ ሙት ሁሉ ዘራ የደረሰና ጅግናው አብዲሳ አጋ ከአራቱም ማዕዘን በኢትዮጵያ አርበኞች በእነዚያ ነፍጠኞች ነፃ ባንወጣ ሁነን እንኖር ነበር ዕቃ ማጓጓዣ አህያ እናገኛ ገንበጣም ጎባጣ። አዎ ነፍጠኛ ነኝ። በንፍጥና በነፍጥ ልዩነቱን ሳታውቅ እነሆ ግማሽ ሙት ዓመት ከተጣላካት። አዎ ነፍጠኛ ነኝ። በአራቱም ማዕዘን ዘር ሃይማኖት ሳይሉ እነዚያ ነፍጠኞች የኢትዮጵያ አርበኞች በባዶ እግራቸው ጋር ሸንተረሩን ተራራ ሰንጥቀው ባያኖራት ኖሮ ኢትዮጵያን አኩርተው ሰንደቋን አልብሰው እንዳላ በሻው በጀርባው ላይ አዝሮ መቀመጫ ወንበር እነ ሲኞር ሲኞሪታን ጧትና ማታ ጭኖ ያጓጉዝ ነበር። እኛ በነፍጥና በንፍጥ ልዩነቱን ሳያውቅ እነሆ ግማሽ ምዕተ ዓመት ከተጣላ ከሐቅ ያሳፈረ መስሎት ክብሬን ያዋረደ ነፍጠኛ ነኝ ይለኛል ታሪክ እየናደ። አዎ ነፍጠኛ ነኝ። አዎ ነፍጠኛ ነኝ። አዎ ነፍጠኛ ነኝ።
ዳኛውማ ሁሌም የኢትዮጵያ ጭቆን ህዝብ ነው። ከኢያሱ አለማየሁ ጓድ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢያፓ መስራች አባልና አሁንም የድርጅቱ የከፍተኛ አመራር ኮሚቴ አባል ናቸው።
ክፍል 2 አና ብሎም ይገኝ ብርቅ እንጂ ነው ክብር ተጎንብሶም ይገኝ የወደቀ ነገር የረከሰ ነገር ጸጋዬ ገብረ መድን ደብተራው በኢህአፓ ነጻ ሜዳ በክፍል 1 ለታደለች ኃይለ ሚካኤልና መላኩ ተገኝ ሟቾች በኢህአፓ ላይ ላስፈራጩት ሐሰትና ክስ ምላሽ ለመስጠት ሞክሬያለሁ። በኢህአፓ ሲዘመትና ስንመልስ የመጀመሪያችን አይደለም። የረጅም የትግሉ ውጣ ውረድ ተመክሯችን ነው። በትግሉ ዘመን ለመይሶንም ለሌሎችም ምላሽ ሰጪ መላኩ ራሱ አንዱ እንደነበር ትዝ ሲለኝ ዝቅጠት ሲመጣ ምን ያህል አዋራጅና አጥፊ እንደሚሆን እንደገና መገንዘብ የግድ ሆኗል። በተያያዘ ግን እንደገና መነሳት ያለበት ዋና ጥያቄ ለምን በኢህአፓ ላይ ዘመቻው አላቋረጠ አለ የሚለው ነው። ያው እንደሚጠበቀው የአጼው ስርዓት ናፋቂዎች ሁሉ ስርዓታችን የሚሉትን ሰላማጁ ወጣት ለሽንፈት ስላደረገው በኢህአፓ ላይ ጥላቻ አላቸው። አሁንም ወንጀላቸውን ያልተረዱና ያላወራረዱ ደርጎችና የደርግ ርዝራጆች ዛሬም ለድርጅቱ ውድቀትና ጥፋትን ይመኙለታል። ኢህአፓ አባቴን ወንድሜን ዘመዴን ገደለብኝ ብለው ቂም ያዙም አሉ። ሁሉም የራሳቸውን ጸያፍ ሚናና ታሪክ ማስታወስ ፈላጊዎች አይደሉም። ገንጣዮችና ጠባቦች በሞላ ኢህአፓ ስለታገላቸውና አገር ስለጠበቀ አሁንም ሊያጠፉት ተፍጨፍጫሪ ናቸው። የአገር ሉዓላዊነትን ሲዳፈሩ ድርጅቱ አሌ ብሎ የታገላቸው ሁሉም የቅርቦቹም የሩቆቹም አይወዱትም። የአሜሪካን የረጅም ዓመታት ቂምና የአረቦችን ጥላቻ ያጤኗል። ወያኔ ከ27 ዓመታት በላይ ኢህአፓን ጠላት ብሎ ወቅቶታል። ዛሬም ቅጥረኞቹን አሰማርቶበት አለ። የስብሐት ነጋና ስዩም መስፍን አይን ያወጣ ጸረ ኢህአፓ ቅጥፈት ምስክር ነው። ባጭሩ ግን የኢትዮጵያ የቆዩም አዲሶቹም ጠላቶች ጸረ ኢህአፓ ናቸው። ከዚህ አንጻር የብዙ መጻሕፍት መቸክቸክ በደፈናው አዎንታዊ ሊባል የሚችል ቢመስልም አልሆን ብሏል። በበኩሌ ከ500 ገጾች በላይ ስለ ራሳቸው ጀብዱ ብለው የሚቸከችኩት ይገርሙኛል። የረባ ስምሪት በሆነና መንፈሳዊ ቅናት ይዞን ቢሆን መልካም በነበር። መደመር ትውልድ እንዳይረሳ አንጃ ወክሊኩ የኢህአፓን ቆቅልሽ ምስክርነት አማራ ከየት ወዴት የነጻነት ኮህ የደም ዘመን ነበር የኢሃሰ ታሪክ ማን ነው ዳኛው ወዘተ ወዘተ መጻሕፍት ወረቀት ከመጨረስ ሌላ ለህዝብ ምንም ፋይዳ የላቸውም። ዋናው ችግራቸው ሐሰትን ይዘው የሚሸናከሉ መሆናቸው ነው። አዲሱን ትውልድ ሐቁን አይነግሩትም። ስለራሳቸው መነጫጨሩ እንጂ ለወጣቱ የሚጠቅም መልእክት የላቸውም። አንድ ሰው እድሜውም ሳይገፋና ምንም ታሪካዊ ሥራ ሳያከናውን እንዴትስ የሕይወት ታሪኬ ብሎ ከ500 ገጽ በላይ ይከትባል? በትግሉ ሂደት በሥራ ብዙ የአገር መሪዎችን አግኝቼ ነበር ወዘተ ብዬ ብቸከችክ ከጉራ ውጭ ምን ሊጠጥ? ታዲያ ምን ይሁን? ለዛሬው ወጣትና ትውልድ ሐቁ ተተርኮለት ለመጣበት ትግል በእውቀትም እንዲታጠቅ ማድረግ እንጂ ለትምህርት ሳት ነበር ታድግ ጫማል ነበረኝም ነበር ትረካል ምን ልዩ ያደርገዋል? ምንስ ነው ጥቅሙ? ከዚህ በተያያዘ ደግሞ ጋዜጠኛ ናቸው የሚባሉት ጉዶች ሟቾቹን በቅርቡ ቃለ መጠይቅ ያቀረቡላቸውን ሁለት ግለሰቦች በተለይ ይመለከታል። ስለሚጠይቋቸው ግለሰቦች ዘርሽ ማን ነው ከማለት አልፈው በሽፈንፈን እርሶን ማን ልበል የሚለው ጥያቄ ስለግለሰቦቹም በበቂ ታሪካቸው ናያውቁም። ሲቲዩዋ ወያኔነቷን ለአገር አገልግያለሁ በሚል ሽፋን ልትታልፈው ስትሞክር በዝምታ ያለፉት ሲሆን፣ ሌላው ጠያቂ ሟቹን ሰውዬ ደግሞ የጠየቀው ስለወያኔ ደጋፊነቱና አገልጋይነቱ ሳይሆን ሰውዬው ያልነበረበትን በለሳን ጠርቶ በሰራዊት እዚያ ነበር ክብሎታል። ሰውዬውም የተግሉን እና ቁምባይ መሆኑን ከቶም ሳያነሳ በለሳ ነበርክ ሲባል አልነበርኩም ብሎ ሐቁን ለመናገር አልደፈረም። ያልሆነን ነበረ ነበርን ማለት የዘንድሮ ቀጣፊዎች ዋና መለያ ሆኗል። ኮሎኔሉ ሲገበዝና የማያውቀውን አወቅኩ ሲልም ታዝበናልና ውሸት በገነነበት ፍርሃትና አገዛዝ የፖለቲካው መድረክ በቀጣፊዎች ቢጣበብ የሚገርም አይሆንም። በዚህ አንጻር ሟቹ ሰውዬ ስለ ኢህአፓ ታሪክ መጽሐፍ ጉዳይ ቁም ነገር ሊባል የሚችል መናገሩን መካድ አይቻልም። ለምን የድርጅቱን ታሪክ አትጽፉም ባዮች ብዙ ናቸው። መጽሐፉ አልከበደም፣ ግን አቁን መጽሐፍ እንደመተርተሩ የሚቀልም አይደለም። ድርጅቱ አሁንም በትግል ላይ ስላለም ታሪክ ብሎ መጋለጥ የሌለበትን አስሮ ራሱን ሊጎዳም መሰበቅ የለበትም። ምስጢር የባቄላ ወፍጮ አይደለም የሚለው ዛሬም አክብሮኝ ይላል። የኢህአፓ ታሪክ ሰፊና የዳጎሰ ነውና አንድ ወይም የተወሰኑ ግለሰቦች ብቻ የሚጽፉትም አይደል። ሐቁ ግን አሁንም እየታገሉ ባሉት የኢህአፓ ልጆች እጅ እንጂ ድርጅቱን ከራቁ 30-40 ዓመት ባሳለፉ አንጃዎችና ከሃዲዎች እጅ አይደለም። አቲምባ ከተደረገው ትግል በበለጠ ሰፊ ትግል የተደረገው ሰራዊቱ ወደ ጎንደርና ጎጃም ከገባ በኋላ መሆኑን እንደ ምሳሌ መጥቀስ ይቻላል፣ በስፋትም በይዘትም። ይህ እንዳለ ሆኖ ታሪክን ለማስከበር በየጊዜው ስንጥር ዘመን አሳልፈናል። ነበር ምስክርነት ወዘተ ብለው ሐሰት ላሰፈሩት፣ እንቆቅልሽ የደም ዘመን ብለው የፈጠራ ጽሑፍን ላቀረቡት ወዘተ ምላሽ ሰጥተናቸዋል። አማራ ከየት ወዴት ላሉትም ገና ያኔ አማራ መሆን ፋሽን ባልሆነበት ጊዜ ምላሽ ሰጥተናል። ለወያኔ አፋን ወደ ተራራ፣ ገድጡ ወደ ማጡ፣ ከማጡ መስመጡ ወዘተ በሚሉ ጽሑፎች ጥበታቸውንና ጸረ ኢትዮጵያ መሆናቸውን ተችተን ብዙ ጽፈናል። አሉታዊ ሚናቸውን በጽሑፍም በፍኖተ ራዲዮም አጋልጠን እርቃናቸውን ስናወጣ የዋሹትንም በዚያው ዜሮ አድርገነዋል። የሰማት ጓዶች ታሪክን ለመዘከርና ለማስከበር ይኸው ዛሬም ውሸታሞቹን ሟቾች ቀጣፊዎች እያልናቸው ነው። ስለ ኢህአፓ ማንም አይጻፍ ባዮች ናቸው ይሉናል። በበኩሌ የዘንድሮ ወጣቶች እንደሚሉት የሚመቸኝ አነጋገር ነው። የማያውቁ በድርጅቱም የትግል ታሪክ ብልጭ ድርግም ያሉ ሊጽፉ ባይሞክሩ ደግ ነው። የማያውቁት ወይም ከድርጅቱ ከተለያዩ 40 ዓመት እያለፋቸው የድርጅቱ ወሳኝ ታሪክ ጻፍን ባይሉ በሚገባ የሚሻል ነው። ፍቅር ያሳብዳል ቢባልም በዚያው ልክ የዘንድሮ ፍቅር ሳይጀምሩት ያልቃል፣ ግለቱ የታጠበ መሐረብም አያደርቅም ተብሏል። የጌታቸውና ብርሃነ መስቀል ሚስቶች ለባሎቻቸው ያላቸውን ፍቅር በመጽሐፍ መልክ መግለጣቸው እንዳለ ሆኖ በዚህ አስታከው ታሪካችንን ሲክዱ ሲያዛቡና በተለይ ውድ ሕይወታቸውን የሰውትን ጓዶቻችንን ሲዘልፉ በዝምታ ልናልፍ ከቶም አንችልም። ሟቾቹ በየምክንያታቸው የብርሃነ መስቀል አምላኪዎች ናቸው። ውድ ሕይወትን መሰዋት ቀላል እንዳልሆነ ንገሩን ባይሉ ይመረጣል። ከዚያ ያይዛ ሴትየዋ ድርጅቱን በማይሆን መንገድ ከሳለች። ክሊኩ ለአባላት መርዝ እያደለ ሲያስገድል እርሱ ግን በዚህ አልተጠቀመም ብላለች። ያሳዝናል። በቂ ሳይናድኪን ኖሮን በነበር ለሁሉም ታድሎ ለነ ኢንጂነር ዑስማን፣ ማርቆስ አጎስ፣ ተስፋዬ ደበሳይ፣ ዮሴፍ አዳነ፣ ፍቅሬ ዘርጋው ወዘተ ተሰጥቷቸው በነበር ለአሰቃቂ ግብረ ስየልና አስከፊ ሞት ባስተዳረጉም ነበር። እሷ ባታውቀውም መርዝ ኪኒን የሚሰጥበትም መመዘኛ ነበር። የሟቹ አባል እንደ ፊደል ካስትሮ ተይዞ ታሪክ ነፃ ያወጣኛል፣ ሂስትሪ ዊል አብዞልቭ ሚ ብሎ በፍርድ ቤት ለፍፎ ታሪክ ሲሰራና ሕዝብ ተሰልፎ ሲያስፈታው ባይታየው بايك عجنورو دفار بيهون نورو ساينائي كنينون وطو راسون صغوتو تسفايول دس اللاتي نفسه قداوش تانكوم دي قدل بالبسكا نبار ساينات موات بجا سايهون يراسات شون مرس لليلوش قواد بش تستولنا تسكاي قلاد لواتشو النسو جن سييل تكبلو يتسوو قواد دوش جن سززل تسكن بالغي هلدينا بيس وياني بنلات سيانسات نو درمو የማጣው ቃውን ዘሩን እንተውና ያስተማራተን ተስፋይ ደበታይ ለመዝለፍ ምንም የሞራል ብቃትና ማጠየቂያም አልነበራተም ከመሞቱ በፊት ብራነ መስቀልን ሊያገኝ ፈልጎ ነበር አቋም ቀይሮ ነበር በሚል ስለ ተስፋይ ልታቀርብ የሞከረችውም አጥንቱ ይውጋትና ውሸቷን ነው ብራነ መስቀል ለኔላከው ያለችውን ደብዳቤ በተመለከተ በአጠቃላይ ሁኔታው ላይ ተነጋግረን ተስፋዬ ወዳሲን ባለፍ እኔም መጣው ባለው መሰረት ከሱዳን ወዳሲን ባለፍ የተጠብቀው የተሰዋ ቢሆንም አንጃዎች ላይ ድርጅቱ የነበረውን አቋም ሙሉ በሙሉ ይደግፍ እንደነበር አውቃለሁ። ስታስበውስ ክሊክም አንጃም መሆን እንዴት ይገርማል። ለመቀጠል ታደለች ወደ አዲስ አበባ እንደገባች በጻፈችልኝ ሁለት ደብዳቤዎች የተቸችልኝ ጉዳይ አንዱ የብራነ መስቀል ተክለ ሰውነት ያለችውን ሲሆን ሁለተኛው ደግሞ በሰሜን አሜሪካ ያሉ ጓዶች የስታሊንና ማኦ አዳናቂ የሆኑትን ተቃውማ ነበር። ይህን ደብዳቤዋን ለማዕከላዊ ኮሚቴ ጓዶች አስተላልፌያለሁ። ከዚያ ቀጥላ ደግሞ የጻፈችው ደብዳቤ ግልብጥ ብሎ የባሏን አቋም የሚያስተጋባ ሆኖ ሳገኘው ይህንንም ለአመራሩ ልኬ ምን ሆነች ስል ተስፋዬ የሰጠኝ መልስ ሉታደሰ የተባለው በአዲስ አበባ በህቡ የነበረው ባሏ ጋር አሳዘነኝ ብሎ እንድትገናኝ እንዳደረጋትና ባሏ እንደቀየራትም ነው ወይም አቋም እንደቀየረች ነው። ከዚያ በኋላ በእሷና በእኔ በኩል የነበረው ግንኙነት አመቺ ባለመሆኑ ሲቋረጥ ለመጨረሻ ግን ብርሃነ መስቀል የጻፈልኝን ደብዳቤ ወደ ፈረንሳይ በመትበር ያየር መንገዱ አስተናጋጅ በኩል ልካልኛለች። ቀለጣለች እንጂ ባንጫው በኩል መልሴን ልካለው። ባለቤቱ እንደጻፈችው ክሊክ የሚላቸውን ተስፋዬን ክፍሉንና ዘሩን የሚከስ ነበር። ዋናው መልእክቱ ከደርግ ጋር ተባብረን መስራት አለብን የሚል ሲሆን ዋናው አጽንኦቱ በከተማ ጥይት መተኮስ ላይ ሳይሆን ዋና ጸሐፊ ቦታ አላግባብ መውረዱ ላይ ነበር። አንተም ጉባኤ የፖለቲካ ቢሮ አባል ብሎ መድቦ በኮንፈረንስ ሊያነሱህ አይችሉም ካለም በኋላ ጉባኤ እንዲጠራና እስከዚያውም በዋና ጸሐፊ ቦታ እንዲቀጥል እንድጠይቅና እንድተባበረው ጉባኤም እንዲጠራ እንድሰራ ጠይቆኛል። ከሰራዊቱ ከተው ወደ ደርግ እጅ ሰጡት ሰባቶቹ ላይ ውግዘትና ሌላም እርምጃ እንዲወሰድ የፈለገውን አመራሩ ጉዳዩን መርምሮ እንቢ በማለቱና የሰራዊቱን አባሎችም አይመለስብን ባሉት መሰረት ወደ ሜዳ እንዳይመለስ መደረጉና በማዕከላዊ ኮሚቴ ደረጃ ይቀጥል ቢባልም ጸሐፊም ፖሊስ ቢሮም አባል አለመሆኑ እንዳስቆጣው ግልጽ ነው። ሟቹ ሰውዬ ብርሃነ ላይ የውሳኔ መወሰዱ ስህተት ነበር፣ ወደ መነጠልም ገፋፍቶታል ሲል ግለሰብ ተብዙሃን የድርጅት ውሳኔ በላይ ነው ሲል አስረግጧል። የብርሃነ ሎሌ መሆኑንም ሳይወድ አረጋግጧል ማለት ይቻላል። በመስራች ጉባኤ የተገፋውና ሁላችንም ተስማምተን ዋና ጸሐፊ የሚል ስልጣን እንዲኖር መደረጉ ስህተትና ጥፋት መሆኑ በተጨባጭ በተግባር ስለታየም የዋና ጸሐፊው ቦታ በአመራሩ ኮንፈረንሱ ተሰርዟል። በሰራዊቱ የነበሩት በርካታ ጓዶች የብርሃነ ጠባይና አሰራር ጸረ ዴሞክራሲና ስታሊናዊ ነው ሲሉ መመስከራቸውም የሚካድ አይደለም። ይህን ዝንባሌ ቀደም ብለን አይተን ወደ ስልጠናና ሰራዊት መደባ ሲወሰን እኔና ብንያም እሱን ልትቆጣጠሩት ትችላላችሁ ብለው መድበውን፣ ብንያም በመንገድ በበረሃ ሲሰዋ እኔም ወደ መካከለኛው ምስራቅ ሥራ ተሰጥቶን ስቀር የታሰበው ሳይሆን ቀርቶ ጓዶችን የሚንቀው ብርሃነ ሊፈነጭ ችሎ የጓዶችን ተቃውሞ ማትረፉን ዛሬም በሕይወት ያሉ የኢህአሰ የያኔ አባላት ይመሰክራሉ። ያኔ በሜዳ ገና ስላልነበሩ የተባለውን አቀርባለሁ እንጂ ነበርኩ ባይ ምስክር አይደለሁም። ለደብዳቤው ግን በላኩት መልስ እስከ መጪው ጉባኤ እንዲታገስና የግርል እርምጃ እንዳይወስድ አንተንም ድርጅቱንም የሚጎዳ የሚል ማሳሰቢያን ያዘለ ሲሆን ተስራስያጅ ኮሚቴ መነሳቴንም እንደምደግፍ ገልጬለታለሁ። የደብዳቤውን ቅጅ በነበርኩበት አስቀምጬ ወደ ሜዳ አመራሩ ጋር ወስጄው ሁሉም ያንጃውን ግልጽ አቋም ሊያነቡት ችለዋል። 36 ገጽ ሙሉ አቋም ማብራሪያ ነበርና ዛሬ ዋናው ተቃውሞአችን በከተማ ተኩስ የሚለውን የሚመለከት ነበር ብለው ሊመጣደቁ የሚሞክሩት ያዋጣና ያሉት የኋላ መብራት እንጂ መሰረታዊ ልዩነቱ ከደርግ ጋር እንደመይሶን ሆነን እንስራ ወይም በተቃውሞ ጊዜያዊ ህዝባዊ መንግስት ብለን እንቀጥል በሚለው ላይ ነው። ሽፍንፍንና ውሸት ለምን አስፈለገ? ጊዜ ሊያስጠፉን እንጂ ይህ ሁሉ መነገሩ እንብዛም ለአዲሱ ትውልድ ወሳኝ ትምህርት ባልሆነም ነበር። ከዚያ ወቅት ትግል ጠቃሚው ተመክሮ ለትግል የተወሰደ የመደራጀት ጥረትና ስልቱ ራስ አነሳሽነቱ ወኔውና ቆራጥነቱ ወዘተ በተለይም ጊዜያዊ ህዝባዊ መንግስት አማራጩና አታጋይ መፈክርነቱ ነው። ይህ መፈክር ለመጀመሪያ ጊዜ ልክ እንደ ሙት ከተማ የትግል ስልት በኢህአፓ የተነሳ ሲሆን እውን ሆኖ ኖሮ ቢሆን ሀገራችን ከዓመታት ስቃይና ሰቆቃ ትድን እንደነበር ምንም ጥርጥር የለውም። ዛሬም ከዘረኞች የቄሮ ግፍና ውጥንቅት በወጣን ነበር። በጊዜ ከዚህ አማራጭ ባሻገርም የህብረት ግንባር አማራጩን ከደርግ ጋር ተመሳጥረው ባቀረቡም ጊዜ ኢህአፓ ህብረት ለምን ተነስቶ የሚል ምላሽ ሰጠ የሚሉትም እንዲሁ ቅጥፈት እንደሆነ ይታወቃል። ዴሞክራሲ ይረጋገጥ፣ በህብረቱ ሁሉም ኃይሎች ይጠሩ፣ ይሳተፉ ወዘተ ብለን መሆን ያለበትን ሂደት አብራርተን በአውንታዊ አቀረብን እንጂ የወቅቱ የዴሞክራሲ ህትመት ላይ ሰፍሮ አለ ህብረት አንፈልግም እምቢኝ አላልንም። ወደ ከተማ የራስ መከላከል እርምጃም ስንገባ በወቅቱ ስራ አስኪያጅ ኮሚቴው ባወጣው ጦርነት ታውጆብናል መግለጫ ማጠየቂያው በግልጽ ተቀምጧል። ከገጠር ወደ ከተማ የሚለውን መሰረታዊ መርህ ሽረናል ብለንም አልነበር። የከተማው ተኩስ የኃይል ሚዛን ሲለወጥም ተፋፍሞ መቀጠሉ ጉዳት ማድረሱን ድርጅቱ ራሱ በቋራ ሁለተኛው ጉባኤ ያምኖ ግለሂት የወሰደበት ሲሆን መከላከል እርምጃ ግን ጥፋት ስህተት ነው ሊሉ የከጀሉት አንጃ ግራንጃዎችና የደርግ ወያኔ ቅጥረኞች ብቻ ናቸው። ዛሬም ቢሆን ለፍጅት ተዳርጎ በዘረኞች የሚታረደው ህዝብ ትጥቅ አንስቶ ራሱን መከላከል ይገባዋል ባይ መሆናችንን ሁሉም ሊያውቅ ይገባዋል። ማንኛውም ሰው እናት አለው እንደተባለው ለአምባገነኖችም የሚወዷቸው እናቶች አሏቸው። ብርሃነ መስቀል ብዙ ቀና ጎኖች እንደነበሩት ሁሉ መጥፎ ጎኖችም ነበሩት። ራስ ወዳድና ራሱን አዳናቂ የተክለ ሰውነት አምላኪ ስለነበርም በታሪክ ትልቅ ሰው ለመሆን ቦታ አለኝ ብሎ የሚያምን ነበር። በዚህም መሰረት የህይወት ታሪኩን ለመጻፍ የሚረዱ ሰነዶችና መረጃዎችን ከሀገር ስንወጣ ይዞ ወጥቶ እንደነበር በቀጥታ አውቃለሁ። ብርሃነ ማኦን ቻይና አግኝቶ ምክር እንደለገሳቸው ቻይናም ሄዶ አያውቅም። የሞዛምቢኩ ሳሞራ ማሼል ጋር ሆኖ ሞዛምቢክ እንደተዋጋ በአልጀርስ ከነበሩ የአፍሪካ የነጻ አውጪ ድርጅት መሪዎች ጋር እንኳ ምንም ቀጥታ ግንኙነት አልነበረውም ወዘተ ወዘተ የሐሰት ወሬ ይናፈስ ነበር። ዛሬ ካልካደች ባለቤቱን ብትሆን መጥፎ ዝንባሌ ነው ብላ ጽፋልኝ ነበር በቀጥታ። በአንጃነት ጌታቸው አልተሰለፈም ብላ ባሏን አዳንቃ ሚስትየዋ ብትጽፍም ብርሃነ አብረው በአንጃነት መሰማራታቸውን አልደበቀም። ድርጅታችን ከመጀመሪያው የተክለ ሰውነት ጠር ነበርና ከሰሜን ኮሪያም አንዱ ያራራቀን ጉዳይ ነው። ቻይና ማኦ ብለን የቻይና ጭፍን ተከታይ አልሆንም። ሟቹ ግለሰብ መላኩ ተገኝ የብርሃነ መስቀል ተክለሰብ አዳናቂና አምላኪ ነበር። ብርሃነ እንደ ተወርዋሪ ኮከብ ከረጅም ጊዜ በኋላ የሚታይ ብርቅ ነው ብሎም ጽፏል። የቱኒዚያ የመጀመሪያው ፕሬዝዳንትን የቡርጊባን ዝና የመንግስቱ ሬዲዮ ያናፈሰለት በቱኒዚያ ህዝብ ዓለም ይቀናል። ምክንያቱም ሁለት ፀሐዮች ስላለን አንደኛው በሰማይ ላይ ሁለተኛው በመሬት ላይ ያለን ቡርጊባችን ይል የነበረውን ያስታውሳኛል። የሚስትየው እንኳ መቼስ ማጎደኒ የሰውየው ግን ምን ይባላል? ኧረ ተክለ ሰውነት በመሆናችንና በጋራ አመራርና ኃላፊነት አጥብቀን ስለምናምንም በድርጅታችን ውስጥ አምባገነን ወይም አዛዥ ሊሆኑ የከጀሉትን ሁሉ ታግለን አክሽፈናቸዋል። ለኛ ዴሞክራሲ ቃል ሳይሆን መመሪያችን መርሃችን ነውና አድሃሪ ስርዓትን ልንዋጋ ልንሰዋ ቆርጠን እያለን በድርጅታችን ውስጥ ህግና አላማ እንጂ የግለሰብ ተገዢ ልንሆን አልተዋጠልንም። አልፎም ድርጅትን እንደ ጣዖት አናይም ያልነው በድርጅት በርክተናል። ቆምጨጫል አዛዥና አዛዥነን ወዘተ ብለው የተቆፈሱት ተወጥረውና ወጥረው ፈንድተው ጎዳናው ለመጥረታቸው ብዙ መረጃ አለን። ሟቹ አንድ መሰከር ነው። ለአመራር ቦታ ሲታጭ የመበላሸት የመጀመሪያ እርምጃውን መውሰዱን የሚያውቁት ያውቃሉ። የኢሃፓ አመራር ኮሚቴ አባሎች አብዛኞቹ በትግሉ ተሰልፈው ተሰውተዋል እንጂ ለሌላው ሂድሙት እዝና መርዝዋት ብለው ሰጥተው ከመስዋዕትነት የሸሹ አይደሉም። ሰሞኑን ነው ሟቾቹ በሙጣጭ ሊመለመሉ የቻሉት። በታሪክ አጋጣሚ ለአመራር ቦታም በመብቃታቸው ድርጅታችንን በውሳኔ ሊያፈርሱ ጥረው ለጥቂት እንዳሸነፍናቸው የምንዘረዝረው ይሆናል። ይቀጥላል።
ሙሴ መጣልን ስንል ዋሾና ቀጣፊ ፋሽስቱን ሰደውት፣ ነጋን አገኘን ስንል ቦምበር አታለው በብልጽግና ስም ከሹም ደምረውት፣ ብርሃኑን ህዝብ ጠልቶ አሬነካው እንጨት ጸያፍ አድርገውት፣ ክደቱም ተንፈራጦ ለዓለም ሞት ሲያጣጥር ባይናቸው ስላዩት፣ ተስፋፊውን ሱዳን ተከባክቦ ይዘው እያሽሞኖመኑት፣ ታገሩ እንዳይኖር በታንክ በመትረየስ አማራን ሲያስፈጁት፣ መስሄ ያለውን ሁሉንም ያቀፈ የሽግግር መንግስት ስር ነቀል ነው ብለው በሽብርተኝነት በሐሰት ሲከሱት፣ ውሉ ጠፋኝና አማራጭ ያለውን መንጋዎቹን ሳይቀሩ በክደት ሲያጣጥሉት፣ ባንተ ያምራልና አንድየው ኢህአፓን እስቲ አንድ አርገን በሉት። ውሸት የሌለበት እውነቱ ሲቀዳ ከኢህአፓ ጓዳ፣ ከአምሳ ዓመታት በላይ በማተቡ ጸንቶ አገሩን ሳይከዳ፣ እየታገለላት ከጠላት ተጋፍጦ እየሞተ እየደማ፣ ከቶ ለምን ይሆን ከሰበላ ዋንዳ እንዴ የሚያወርድበት የውሸቱና አዳ በነጋ በጠባ፣ ደግሞ ስለ አገር ቋሚ ሐቀኛ ሰውና እንዴት እውነት መስካሪ كفنو تبكر ليلة ميديا تاتا سلو سميت سنبر مشروتش براف درسو دستون يتدالو جمولوش بيقوازم وشوش يجوهالو تراك قدام سالفو ارس برس سالفو ولو يتفاح هزباوي تبلو كشفو بندن قرط تسفاح ها برو جماري كوشو تقاميني غزيو يصفا بذرينيو السيرا منغاوم تون عبدو عبرو ياشكاكا بغزيوم بيهون هزبو تشبر عجرن تناوت اكي لهلو ناقمو يلي تدراغاتن أنت يوان جغنا بأينوان إياما ترك قرام مايك الجلو يبكر لجوان ماند يوي هفا مهلو ناسل هل كذين بطنات كغنا نونا بيجيزي عوي دلو تلات بفن الجن بزبا شمنا في النت عايز ترات ترن أنت يوي يال ديمقراطية إثيوبيا مجمباتها أيكر دلبتقل إثيوبيا لزلالم سلو
Ethiopia.